ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 19 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት የተናጠል የተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ አካባቢዎች ከፍተኛ የሰብአዊ መብቶች ጥሰቶች ተፈጽመዋል ሲል የኢትዮጵያ ፌዴራል ፖሊስና ፍትህ ሚኒስቴር ጠቅላይ አቃቢ ህግ ዘርፍ በጋራ የሰጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አመለከተ። ዝርዝሩን በአብይ ርዕስ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መንግስት የተናጥል ተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች እንዲሁም በአፋር ክልል በሚገኙ ወረዳዎች በሚኖሩና ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ፌዴራል ፖሊስና ፍትህ ሚኒስቴር በጋራ ያወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አመለከተ። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን፣ 109 ሴቶች ላይ የአስገድዶ መደፈር መፈጸሙንና 165 ሰዎች የአካል ጉዳት እንደደረሰባቸው ሪፖርቱ ይፋ አድርጓል። ህወሓት በቀረበው ሪፖርት ላይ እስካሁን ቀጥተኛ ምላሽ አልሰጠም። ሆኖም ከዚህ በፊት መሪዎቹ በተለያየ ጊዜ በሰጧቸው ምላሾች በሚቀርቡባቸው ውንጀላዎች ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው ከመጠየቅ ውጪ ክሶቹን አይቀበሏቸውም። ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። የሱዳንን መፈንቅለ መንግስት የመሩት ወታደራዊ ጀነራል በዚህ ሳምንት አዲስ ጠቅላይ ሚኒስትር እንደሚሰይሙ አስታወቁ። የሩሲያ መንግስት የዜና አገልግሎት ድርጅት ለሆነው ስፑትኒክ ዛሬ አርብ ቃለ መጠይቅ የሰጡት ጀነራል አብዱልፈታ አልብርሃን አዲሱ ጠቅላይ ሚኒስትር ከወታደራዊ ኃይል ጋር የአመራር ስልጣን ተጋርቶ አገሪቱን የሚመራ ካቢኔ ያቋቁማል ብለዋል። አልቡርሃን ባለፈው ሰኞ የቀድሞውን ካቢኔ አፍርሰው ጠቅላይ ሚኒስትር አብደላ ሐምዶክን ጨምሮ ሌሎች የመንግስት ባለስልጣናትና የፖለቲካ መሪዎችን ማሰራቸው ይታወቃል። ይህንንም ተከትሎ ዩናይትድ ስቴትስና የምዕራብ አገር መሪዎች ድርጊቱን አውግዘዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከካቶሊካዊት ቤተ ክርስቲያን ሊቀነ ጳጳሳት ፍራንሲስ ጋር ዛሬ አርብ በቫቲካን ተገናኝተው ተወያይተዋል። ባይደን በቫቲካን የተገኙት ከዚህ በኋላ በሚደረገው የቡድን 20 አባል አገራት መሪዎች ጉባኤ ላይ ስለ ዓለም ምጣኔ ሀብት ከዚያም በስኮትላንድ ግላስኮ ላይ በሚደረገው የአየር ንብረት ለውጥ ከመሳተፋቸው በፊት ነው። ባይደን ከሊቀነ ጳጳሳቱ ጋር በነበራቸው ቆይታ የግል ሃይማኖታዊ እምነታቸው እንደተጠበቀ ሆኖ እንደ ዓለማዊ መንግስት መሪነታቸው በጾታዊ ግንኙነት፣ ስነ ውልደትና ውርጃ በመሳሰሉት ጉዳዮች ላይ መነጋገር እንደሚጠበቅባቸው ተገምቷል። የዋይት ሀውስ የደህንነት አማካሪ ጄክ ሱሊቫን ትላንት ሐሙስ በሰጡት መግለጫ ምንም እንኳ ግንኙነቱ በግል ቢሆንም ሚሊዮን ተከታዮች ያሏቸው ሁለቱ ታላቅ መሪዎች ዓለም አቀፋዊ በሆኑ ትላልቅ ፖሊሲዎች ላይ እንደሚነጋገሩ ይጠበቃል ብለዋል። ለአስር ዓመታት በጦርነት ስትታመስ የኖረችው ሊቢያ ለመጀመሪያ ጊዜ በቡድን የተጓዙ ቱሪስቶችን ማስተናገድ መጀመሯን አጃንስ ፍራንስ ፕሬስ ዘገበ። በጦርነቱ ሳቢያ ዝግ የነበረው ቦታ አሁንም በመከፈቱ ቱሪስቶች በበረሃው አረንጓዴ ከተማ የሽርሽር ጉብኝታቸውን ጀምረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለአሜሪካውያን ቤተሰብ እስከዛሬ በአስርተ ዓመታት ውስጥ በዘለቄታዊነቱ ወደር የሌለው ድጋፍ ይሰጣል ያሉትን የ1.85 ትሪሊዮን ዶላር የበጀት እቅድ በትናንትናው ዕለት ይፋ አድርገዋል። ከዚህም ጋር ተያይዞ ዩናይትድ ስቴትስ የአረንጓዴ ጋዝ ብክለትን በከፍተኛ ደረጃ ለመቀነስ የሚያስችለውን አቅጣጫ መያዟ ተመልክቷል። ባይደን ከትናንት በስቲያ ጠዋት ከዲሞክራት የምክር ቤት አባላት ጋር ከተነጋገሩ በኋላ ከሳምንታት በፊት ካስተዋወቁት የበጀት እቅዳቸው በግማሽ ቀንሰዋል። ፕሬዚደንቱ ያቀረቡትን የወጪ እቅድ በአገራችንና ህዝባችን ላይ የምናውለው ታሪካዊ ኢንቨስትመንት ነው ሲሉ ገልጸውታል። በግዙፍ የማህበራዊ ሚዲያ መድረክነቱ የሚታወቀው ፌስቡክ ትናንት ባወጣው መግለጫ የድርጅት መጠሪያ ስሙን ሜታ ወደሚል መቀየሩን አስታውቋል። አሁን ከሚሰጣቸው አገልግሎቶች ባሻገር ወደ ላቀ ቴክኖሎጂ በመሸጋገር ለእውነታውና ገሃዱ ዓለም እጅግ የተቃረቡ በሚመስሉ የምስል እይታዎች ቨርቹዋል ሪያሊቲ ተጠቃሚዎቹን ሜታቨርስ በሚል ስያሜ ለማገልገል መዘጋጀቱን አስታውቋል። የድርጅቱ ዋና ስራ አስፈጻሚ ማርክ ዙከርበርግ ትናንት በሰጡት መግለጫ ሜታ የሚለው ቃል ከግሪክ የተገኘ ቃል መሆኑን ገልጸው ትርጉሙም ባሻገር ማለት መሆኑን ተናግረዋል። ፌስቡክ፣ ኢንስታግራም፣ ዋትስአፕ እና ሜሴንጀር አሁንም በዚያው ስምና አገልግሎታቸው ሜታ በሚለው ድርጅት ስር ይቀጥላሉ። ግዙፉ የቴክኖሎጂ ድርጅት በውስጥ ሰራተኞች ሳይቀር ወደ ጥላቻ ንግግሮችና የተዛቡ መረጃዎች መተላለፊያ መድረክነት እያመራ ያለ ቸልተኛ ድርጅት መሆኑን እየተነሳ ሲተች መሰንበቱ ይታወሳል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ አመሰግናለሁ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚቀርብላችሁ የጥቅምት 19 2014 ዓ.ም የአርብ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። በተጨማሪም @voamharic የፌስቡክ ገጻችን ነው ስርጭታችን በቀጥታ እየተላለፈ ይገኛል። አድማጮች፣ ወደ ምሽቱ ዝርዝር ዘገባዎቻችን ከማለፋችን በፊት አሁን የደረሰን ዘገባ አለ። አሃዱ ራዲዮ እና ቴሌቪዥን በሊንክ የሚሰራጩ የውጭ ሚዲያ ፕሮግራሞችን ስርጭት እንዲያቋርጥ የኢትዮጵያ መገናኛ ብዙሃን ባለስልጣን አዘዘ። ባለስልጣኑ የውጭ ሚዲያ ስርጭቱን ጣቢያው ከዛሬ ጥቅምት 19 2014 ዓ.ም ጀምሮ እንዲያቋርጥ ባዘዘበት ደብዳቤ ፕሮግራሞቹን የተቀበለ ሲያሰራጭ የቆየው ከተቋቋመለት ዓላማ ውጭ መሆኑን ከመጠቆም በስተቀር የሰጠው የተለየ ወይም የተናጠል ምክንያት የለም። የባለስልጣን መስሪያ ቤቱ ደብዳቤ የደረሳቸው የአሜሪካ ድምጽ ፕሮግራሞችን ተቀብሎ ሲያሰራጭ የነበረው አሃዱ ራዲዮና ቴሌቪዥንን ጨምሮ ሌሎችም የሀገር ውስጥ የመገናኛ ብዙሃን ተቋማት መሆናቸውን አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው አረጋግጧል። ደብዳቤው የሚዲያ ተቋማቱ በገቡት የውል ግዴታና ባለፈው ዓመት በተነገረው የመገናኛ ብዙሃን አዋጅ መሰረት አሳዋቂ አስተማሪና አዝናኝ የሆኑ አገራዊ ይዘቶችን የማሰራጨት የሕዝቡን ሰላምና ደህንነት የሚያናጋ ሁኔታ ሲከሰት መግለጫዎችና መረጃዎችን የማሰራጨት እንዲሁም የሕግ የበላይነት እንዲከበር የመስራትና ራሳቸውም ሕግ አክብሮ የመንቀሳቀስ ግዴታ አለባቸው ይላል። በመገናኛ ብዙሃን ፈቃድ ምዝገባ እውቅና ዳይሬክተር የተፈረመው ይህ ደብዳቤ ውሳኔው ጊዜያዊ ይሁን ወይም ቋሚ አይናገርም። ጣቢያው ከባለስልጣኑ በደረሰው ትዕዛዝ መሰረት የአሜሪካ ድምጽ ስርጭቶችን ከዛሬ ጀምሮ ላልተወሰነ ጊዜ እንደማያስተላልፍ ታውቋል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ እንወሰዳችሁ። የኢትዮጵያ መንግስት የተናጥል የተኩስ ማቆም ካወጀ በኋላ ህወሓት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች ስር እንዲሁም በአፋር ክልል በሚገኙ ወረዳዎች በሚኖሩና ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ፌዴራል ፖሊስና ፍትህ ሚኒስቴር ጠቅላይ አቃቤ ህግ ዘርፍ በጋራ ያወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አመለከተ። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን፣ 109 ሴቶች አስገድዶ መደፈር እንደተፈጸመባቸውና በ165 ሰዎች የአካል ጉዳት መድረሱን ሪፖርቱ ይፋ አድርጓል። ህወሓት በቀረበው ሪፖርት ላይ እስካሁን ቀጥተኛ ምላሽ አልሰጠም። ሆኖም ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንደዚህ አይነት የሰብአዊ መብትን ጥሰት በተመለከተ የሚቀርቡት ውንጀላዎች ላይ ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው ከመጠየቅ ውጪ ክሶቹን ወይም ውንጀላዎቹን አይቀበሏቸውም። ሁለቱ ተቋማት ዛሬ በጋራ የሰጡትን መግለጫ የተከታተለችው የአዲስ አበባዋ ዘጋቢያችን ፀሐይ ዳምጠው ዝርዝሩን እንደሚከተለው አሰናድተዋለች።
የምርመራ ሪፖርቱ ይፋ የተደረገበት በዛሬው ዕለት ማብራሪያ የሰጡት የፍትህ ሚኒስቴር ዴታ አቶ ፍቃዱ ጸጋ ሪፖርቱ ህወሓት ለተወሰነ ጊዜ ተቆጣጥሯቸው በነበሩና በኋላም በፌደራል መከላከያና በሌሎች የጸጥታ መዋቅሮች አማካይነት እንዲለቁ በተደረገባቸው አካባቢዎች የተደረገ ምርመራ መሆኑን ተናግሯል። ምርመራው የተደረገው በጦርነቱ ውስጥ ምንም አይነት ተሳትፎ ባልነበራቸው ሰዎች ብቻ ላይ የደረሰ እንደሆነም አጽንኦት ሰጥቷል። ምርመራውም ሆነ ግኝቱ በጦርነቱ ውስጥ የተሳተፉ አካላትን እንደማይመለከትም ተናግረዋል።
አሸባሪ ቡድን መንግስት ሰኔ 21 ጀምሮ የተናጠል ተኩስ አቁም አድርጎ መቀሌን እና ትግራይን ለቆ ከወጣ በኋላ መስፋፋቱን በመቀጠል ወረራውን በመቀጠል ግጭቱን ወደ አፋርና አማራ ክልል ካስፋፋ በኋላ መከላከያ ሰራዊት እና ሌሎች የጸጥታ መዋቅር በአንድነት እርምጃ ወስዶ ያስለቀቋቸው ቦታዎች ላይ የደረሱ ጉዳቶችን ነው። የምርመራ ቡድኑ ክልል ካሉ ከሚመለከታቸው የምርመራ ቡድን ጋር በመሆን ከመስከረም 5 ቀን 2014 ዓ.ም ጀምሮ ለ40 ቀን አካባቢ የሰራቸውን ስራዎች ነው ዛሬ የምናቀርበው። የተጠናቀቀ ምርመራ አይደለም፣ በሂደቱን ከስር ከስር ለህዝብ መግለጽ የግድ ስለሚሆን ነው።
አቶ ፍቃዱ በሶስት የምርመራ ቡድን የተሰማራው የምርመራ ቡድን መረጃውን ለማሰባሰብ የተጠቀመባቸውን ግብአቶችንም አብራርተዋል።
የ790 ምስክሮችን ቃል በሰሜን ጎንደር የ285 ምስክሮችን ቃል፣ በአፋር የ148 ምስክሮችን ቃል የምርመራ ቡድኑ ሰብስቧል። እነዚህ ምስክሮች የግል ተበዳዮች ማለትም የወንጀሉ ሰለባ የሆኑ፣ የአካል ጉዳት የደረሰባቸው፣ ንብረታቸው የተዘረፈ፣ ኢሰብአዊ ድርጊቶች የተፈጸሙባቸው ሰዎች ማለታችን ነው። የግል ተበዳይ ስንል ቀጥተኛ ምስክሮች፣ ወንጀሉ ሲፈጸሙ ያዩ ምስክሮች እንዲሁም የአስተዳደር መዋቅሮችን የሚያካትት ነው የሰው ምስክሮቹ ይዘት ማለት ነው።
አያይዘውም ጠንካራ የሆነ የምስልና የሰነድ ማስረጃዎች ከመንግስት ከግልና ከተለያዩ የሕክምና ተቋማት መሰብሰባቸውን፣ የተለያዩ የወደሙ ንብረቶችንም በማስረጃነት መያዛቸውን አቶ ፍቃዱ በዝርዝር አብራርተዋል። በሁለቱም ክልሎች በተፈጸሙት የወንጀል ድርጊቶች የምርመራ ግኝቷ ይፋ አድርገዋቸዋል ያሉትን ጉዳዮችንም አስረድተዋል።
በደቡብ ጎንደር 130 ሰዎች መሞታቸውን እስካሁን ባሰባሰብ ነው ማስረጃ አረጋግጠናል። 25 ሴት፣ 105 ወንድ። በሰሜን ጎንደር ደባርቅ ዳባትና ወረዳና ዘሌማን ውስጥ ወረዳ 96 ሰዎች፣ 73 ወንድ፣ 23 ሴት። በአፋር ክልል በአጠቃላይ 257 በተለይ ደግሞ ነሐሴ 29 ቀን 2013 ዓ.ም ጋሪ ኮማ የምትባለው ቀበሌ የስደተኞች የተፈናቀሉ ሰዎች ማረፊያ ለተፈጸመው ድርጊት 240 ሰዎች ለህልፈት መዳረጋቸውን አረጋግጠናል። 240ዎቹ ውስጥ 107 ህጻናት፣ 59 ወንድ፣ 48 ሴት፣ 89 ወጣት ሴቶች፣ 44 አዛውንቶች መሆናቸውን በምርመራ ሂደቱ ተረጋግጧል።
የህወሓት ታጣቂዎች ራሳቸውን መከላከል በማይችሉ ሰዎች ላይ ጥቃት መፈጸማቸውን ከምስክሮች ቃል መገኘቱን ጠቅሰዋል።
እነኚህ ጥቃት የደረሰባቸው ሰዎች በፍጹም በግጭቱ ውስጥ ያልተሳተፉ፣ ቤታቸውን ዘግቶ ተቀምጦ የነበሩ፣ ከፊሎቹ በጦርነቱ ፈርቶ ሲሸሹ የነበሩ፣ ከፊሎቹ ፋኖውን አምጣ፣ አማራውን አምጣ፣ ወደ ጦር ሄደውን አምጣ በማለት ጭምር የተገደሉና አንዳንዶቹ የዘረፉትን እቃ ጫኑ ተብሎ ሲጠየቁ አንጭንም በማለታቸው የጉልበት አገልግሎት አንሰጥም በማለታቸው እርምጃ ተወሰደባቸው ስለመሆኑ በሰበሰብናቸው ምስክሮች አረጋግጠናል።
አቶ ፍቃዱ ያስገድዶ መድፈር ኢሰብአዊ ድርጊቶች ተፈጽመዋል የተባሉባቸውን አካባቢዎች ሲዘረዝሩ
ስካውት በመርመራ ሂደት ባረጋገጥነው በአማራ ክልል ደቡብ ጎንደር ንፋስ መውጫ ከተማ ብቻ 73 ሴቶች አስገድዶ መደፈራቸውን፣ በአማራ ክልል ሰሜን ጎንደር ዳባት ደባርቅና ዘሌማ ንዑስ ወረዳ 29 ሴቶች አስገድዶ መደፈራቸውን፣ በአፋር ስካው ሪፖርት የተደረጉ 7 ሴቶች አስገድዶ መደፈራቸውን አረጋግጠናል።
የተፈጸሙት ጥቃቶች እጅግ ዘግናኝና ለመናገር የሚከብድ ነው ብለዋል።
ሴቶቻችን ሲደፍሩ የነበሩት የምናወራረደው ሂሳብ አለ፣ የኛ እናቶች ተደፍረዋል እናንተ ላይ እናወራረዳለን የሚሉ ቃል በመጠቀም ነው። ፋኖ አማራው ልዩ ኃይል መከላከያ እናቶቻችንን ደፍረዋል እናንተን በመድፈር እናወራረዳለን ቃል በቃል ይጠቀሙ የነበሩ ብዙ የምስክርነታቸውን የሰጡ የግል ተበዳዮች የገለጹት አገላለጽ ስለሆነ ነው። አንዲት ሴት ከሁለት እስከ 15 በሚደርሱ ሰዎች በተደጋጋሚ ልትደፈር የሆነችበት 15 ሰዎች እያልኳቸው ያለሁት በተለያየ ቀን አይደለም። ሁለት ሶስት ሰው እያልኳቸው ያለሁት በተለያየ ቀን አይደለም። በአንድ ጊዜ በተከታታይነት አንተ ግባ አንተ ውጣ እየተባለ አስገድዶ የተደፈሩበት አስነዋሪ የሆኑ ለሞራል ተቃራኒ የሆኑ የግብር ስጋ ግንኙነት የተፈጸመባቸው ሴቶቻችን ነው። ወሳዊ ጥቃቶች የተፈጸመባቸው ሁኔታዎች ናቸው የነበሩ። የሰባት ወር እርጉዝ ሴት ለሶስት የተደፈረችበት።
ከዚህ በተጨማሪ የሰዎች አካል መጉደሉን ተናግረዋል።
እስካሁን እኛ በሰበሰብናቸው ማስረጃዎች በድምሩ በሶስቱም ቦታዎች 165 ሰዎች ላይ የአካል ጉዳት ከቀላል እስከ ከባድ የደረሰ መሆኑን አረጋግጠናል። በሰሜን ጎንደር 11 ሰዎች በኢሰብአዊ አያያዝ ቶርች እየተደረጉ ለቀናት መቆየታቸው፣ 6 ሰዎች ታፍነው ተወስደው አሁንም ይሞቱ የኖሩ የማይታወቁ መሆኑ በምርመራ ሂደቱ ተረጋግጧል።
ከፍተኛ የሆነ ንብረት ውድመት ደርሰዋል ብለዋል አቶ ፍቃዱም።
በደቡብ ጎንደር 42 በላይ ጤና ጣቢያዎች፣ 42 በላይ ትምህርት ቤቶች፣ በሰሜን ጎንደር ወደ 16 አካባቢ ጤና ኬላና ጤና ጣቢያዎች፣ በርካታ ትምህርት ቤቶች ላይ ውድመት መድረሱን አረጋግጠናል። በደቡብ ጎንደር 22 ቤተክርስቲያናትና አንድ መስጊድ ላይ ከባድ ጉዳት በከባድ መሳሪያ ጭምር የደረሰ መሆኑን አረጋግጠናል።
በተጨማሪም በመቶ ሚሊዮኖች የሚገመት ንብረት ውድመት መድረሱንና እጅግ ከፍተኛ ቁጥር ላለው ሰላማዊ ዜጋ ከቤት ንብረት መፈናቀል ምክንያት መሆኑን በሪፖርቱ ላይ ተጠቅሷል። ከአፋር ክልል 112,158 ዜጎች፣ በሰሜን ጎንደር 135,310 ዜጎች እንዲሁም በደቡብ ጎንደር 47,000 ዜጎች ተፈናቅለዋል ይላል ግኝቱ። በሌላ በኩል ህወሓት በቀረበው ሪፖርት ላይ እስካሁን ቀጥተኛ ምላሽ ያልሰጠ ሲሆን ከዚህ ቀደም መሪዎቹ በተለያዩ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርበው ወንጀላዎችን አይቀበሏቸውም። በተጨማሪም ከዚህ ቀደም በተመሳሳይ ጉዳይ ላይ የተናገሩት መንግስት በአሸባሪነት የፈረጀ የድርጅቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ሰራዊታቸው እንዲህ ያሉ የመብት ጥሰቶችን እንደማይፈጽሙ ገልጸው ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው መጠየቃቸው ይታወሳል። በሌላ በኩል ዛሬ ይፋ በተደረገው ቅድመ ምርመራ ሪፖርት ላይ ምርመራው ያልተጠናቀቀ እንደመሆኑ በቀጣይ በተጠቀሱት ቦታዎች የተሰማሩ የምርመራ ቡድን የጀመረውን ስራ በማጠናቀቅ ወንጀል ፈጻሚዎችን ለህግ ለማቅረብ እንዲቻል ስራዎችን አጠናክሮ እንደሚቀጥልና ጥቃት የደረሰባቸው ቦታዎች በመንቀሳቀስ ምርመራ እንደሚያደርጉ አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ ያዳመጣችሁት ዘገባ አብይ ርዕሳችንን ነበር። የትንታኔው መጽሔት ይቀጥላል። ጦርነት ከሚካሄድባቸው የደሴ ከተማ አቅራቢያ አካባቢዎች የህወሓት ኃይሎች ወደ ከተማዋ በተኮሱት ከባድ መሳሪያ በሰዎች ላይ የሞትና የአካል ጉዳት መድረሱን የደሴ ከተማ አስተዳደር ገለጸ። ከአሜሪካ ድምጽ ራዲዮ ጋር ቆይታ የነበራቸው የከተማዋ ምክትል ከንቲባ ሰኢድ ዩሱፍ ከባድ መሳሪያዎቹ ንጹሃንን ኢላማ አድርገዋል ሲሉ ይከሳሉ። መስፍን አራጌ ዝርዝር አለው።
ምክትል ከንቲባ ሰይድ ሱፍ እንዳስረዱት ከትናንት በስቲያ ጀምሮ ጦርነት ከሚካሄድባቸው የከተማው አቅራቢያ አካባቢዎች ህወሓት ተኮሳቸው ባሉት ከባድ መሳሪያዎች አንድ ሰው ሞቷል፣ ሶስት ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል።
ከሁለት ቀን በፊት ገራዶ አካባቢ ላይ ያረፈው አንድ ሰው ህይወት ላይ የሞት አደጋ ደርሷል። ትናንት ተተኩሶ የነበረው ሶስት ሰዎች ላይ ቁስለት ደርሷል። ዛሬ በተተኮሰው ምንም በንብረትም በሰው ህይወትም የደረሰ አደጋ የለም።
ምክትል ከንቲባው ከባድ መሳሪያዎቹ ንጹሐን ዜጎች ላይ ያነጣጠሩ በተለይም ተፈናቅለው የመጡ ዜጎች ያረፉበት መጠለያ ጣቢያዎችን ኢላማ ያደረጉ ናቸው ሲሉ ይከሳሉ።
ትናንትናም ከትናንት ወደዛም ሲተኮስባቸው የነበረው ቦታዎች አንዱ ገራዶ አካባቢ ተፈናቃዮች በብዛት አሉበት አካባቢ፣ እሱን ታርጌት ተደርጎ ነበር ሲተኮስ የነበረው። ትናንትናም ሲተኮስባቸው የነበሩት ልክ እንደዚሁ ቅዳሜ ገበያ አካባቢ፣ ገራዶ አካባቢ፣ ከሰሜን ወሎ ተፈናቅለው ያሉ የህብረተሰብ ክፍሎች ያሉበት ቦታ ላይ ሲተኮስ የነበረው፣ ዛሬም ቁርቁር አካባቢ ላይ ልክ እንደዚሁ ወደቀው የተፈናቃይ ያሉበት ቦታዎች አካባቢ ላይ እሱን ታርጌት እየተደረገ ነው እየተተኮሰ ያለው እና ንጹሐን ዜጎች አካባቢ ላይ ታርጌት ተደርጎ እየተተኮሰ ነው ያለው እና የቆሰሉትም በነገራችን ላይ ተፈናቃዮች ናቸው።
የህወሓት ከፍተኛ አመራሮች ሰራዊታቸው የሚከሰስበትንና በንጹሐን ላይ ፈጽሞታል የሚባለውን ሰብአዊ ጥሰት በተደጋጋሚ ያስተባበሉ ሲሆን ኃይላቸው ንጹሐን ዜጎችን ኢላማ እንደማያደርግ መናገራቸው ይታወሳል። የደሴ ከተማ ነዋሪዎች በተለይ ዛሬ በከተማ ውስጥ መደናገጥና በርካቶቹም አካባቢያቸውን ለቀው ለመውጣት ሙከራ የማድረግ እንቅስቃሴዎች አድርገው እንደነበር አስተያየታቸውን የሰጡ የከተማ ነዋሪዎች ተናግረዋል። ሰርገው የገቡ ኃይሎች በሚያናፍሱት የሐሰት ፕሮፓጋንዳ ህዝቡ እንዳይረጋጋ ቢደረግም አሁንም ከተማዋን ወደ ቀድሞ መንፈሷ መመለስ ተችሏል ይላሉ አቶ ሰይድ በበኩላቸው።
በሁሉም አቅጣጫ የመከላከያ ሰራዊታችን አሁን ድል እያስመዘገበ ነው ያለው። ነገር ግን በጦርነት አልሳካለት ያለው ኃይል ባሉባልታ ህብረተሰቡን አደናግሮ ከቤት ንብረቱ አስወጥቶ ከተማችን እንዲወጣ ለማድረግ ሞክሯል። በዚህም የተደናገሩ የህብረተሰብ ክፍሎች በጣም ቁጥራቸው እጅግ በጣም ብዙ ነው። በተለይ ከሌላ አካባቢ መጥተው ከተማችን ላይ ደሴ ላይ በጣም ያለው የህዝብ ቁጥር በጣም ሰፊ ነው። ይህን መነሻ ተደርጎ ብዙ ሰው ለመሸሽ ሞክሯል። አብዛኛው ግን ሁላችንም የከተማው አመራርም የደሴ ወጣቶችም ህብረተሰባቸውን አረጋግተው አሁን ወደ ሰፈሩ እየተመለሰ ነው ያለው።
ምክትል ከንቲባው ለከተማዋ ነዋሪዎች ባስተላለፉት መልእክትም ይሄን ብለዋል።
ከተማችን ላይ ምንም የተፈጠረ ነገር የለም። በሁሉም ግንባሮች በቂ መከላከያ ኃይል አለ፣ በቂ ልዩ ኃይል አለ። እጅግ በጣም አስተማማኝ ሁኔታ ላይ ጦርነቱ በዚህም እዚህም ሁለት ሶስት እየተሆነው ሰርጎ እየተገባ ዋሻ እየተቀመጡ ሲርባቸው አንዳንዶቹ ተስፋ ሲቆርጡ እየወጡ በሚተኮስ የሚሰ ማጥይት ሁለተኛ ጫካዎች አሰሳ በሚደረግ ድምጾች ቅርብ ርቀት የጥይት እንትሮችን እየሰማ ስለነበር ይህን ነገር ያለው ነገር የተጨመረበት ህዝቡ ትንሽ ፍርሃት ውስጥ ገብቷል። ከአሉባልታው ከፍርሃቱ የጥላት ሴራ መሆኑን ሰው ተገንዝቦ ማድረግና መስራት ያለበትን ጥንቃቄ አጠናክሮ መቀጠል ይኖርበታል።
ዘግይቶ በደረሰን መረጃ መሰረት ማምሻውን ከባድ መሳሪያ ወደ ከተማዋ ተደጋግሞ የተተኮሰ ሲሆን የመብራት አገልግሎትም መቋረጡ ተሰምቷል። ከደሴ 10 ኪሎ ሜትር ገደማ ርቀት በሚገኘው የቦሩ ተራራማ አካባቢዎች አሁንም የከባድና ቀላል መሳሪያ የተኩስ ልውጦች እንደሚሰሙ ነዋሪዎች ይናገራሉ። በአካባቢው የተቀሰቀሰው ጦርነት ሳምንት እንደሞላው የመረጃ ምንጮች ይጠቁማሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን ደግሞ እንውሰዳችሁ። በኢትዮጵያ በግጭቶች የሚሳተፉ ወገኖች በድርድር ጠረጴዛ መፍትሄ እንዲፈልጉ ማበረታታት አለብን ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ አሳሰቡ። በሱዳን የጦር ሰራዊቱ ስልጣን የጠቀለለበትን ሁኔታም የዩናይትድ ስቴትስን እያሳሰባት መሆኑን ገልጸዋል። የመንግስታቱ ድርጅት የጸጥታው ምክር ቤት ወደ ተለያዩ የምዕራብ አፍሪካ ሀገሮች በላከው የመልእክተኞች ቡድን ማሊን ጨምሮ የተለያዩ ሀገሮችን የጎበኙት አምባሳደር ሊንዳ ቶማስ ግሪንፊልድ በበይነ መረብ ጋዜጣዊ መግለጫ ሰጥተዋል። ቆንጂት ታዬ ዝርዝሩን እንደሚከተለው አጠር አድርጋ አሰናድተዋለች።
ወደ ምዕራብ አፍሪካ ሀገሮች በተጓዘው የጸጥታ ምክር ቤቱ የልዑካን ቡድን አባልነት ማሊን፣ ኒጀርን እና ጋቦንን የጎበኙት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ጉብኝታቸው እጅግ የተሳካ እንደነበረ ነው የገለጹት። ጋዜጣዊ ጉባኤውን ያደረጉት በቀጣዩ ዓመት የጸጥታው ምክር ቤት አባል ከምትሆነው ከጋቦን ዋና ከተማ ከሊብረቪል ነው። በጎበኟቸው ሀገሮች በሙሉ ከሳህልና ከማዕከላዊ አፍሪካ አካባቢ ሀገሮች ጋር ላለን ግንኙነት ታላቅ ስፍራ በምንሰጠው በዚህ ወቅት ከስትራቴጂያዊ አጋሮቻችን ጋር በጋራ ዓላማዎቻችን ዙሪያ ተወያይቻለሁ ብለዋል።
We are working closely with African institutions and partners including the G5 Sahel and ECOWAS.
በክልሉ የቀጠሉትን ችግሮች የሚጋፈጡ ሲቪላዊ ተቋማትን ለመገንባት አምስቱን የሳህል ሀገሮች ቡድንና ECOWASን ጨምሮ ከአፍሪካዊ ተቋማት እንዲሁም ከዓለም አቀፍ አጋሮቻችን ጋር አብረን እየሰራን ነን። ዩናይትድ ስቴትስ ኮቪድ-19 ወረርሽኝን ማሸነፍን ጨምሮ በዓለም አቀፍ ደረጃም ሆነ በክልላዊ ደረጃ ቅድሚያና ትኩረት በሚሰጣቸው የጋራ ዓላማዎቻችን የአፍሪካን ሀገሮች በአጋርነት በማሳተፍ የምትሰራ መሆኗን በተጓዝኩባቸው ሀገሮች በሙሉ አበክሬ አስረድቻለሁ።
ዩናይትድ ስቴትስ ኮቪድ-19ን ለመዋጋት ከአፍሪካ ህብረት ጋር ጠንካራ ትብብር እያደረገች መሆኗን ያወሱት አምባሳደሯ በመላ አህጉሪቱ ፍትሃዊና ዘላቂ የኢኮኖሚ እድገት እውን ለማድረግ ከመንግስታቱ፣ ከሲቪል ማህበረሰባትና ከዓለም አቀፍ ተቋማት እንዲሁም ከአሜሪካ የግል ዘርፍ ጋር በትብብር እየሰራን ብለዋል። ከጋዜጠኞች የቀረቡላቸውን አያሌ ጥያቄዎች ያስተናገዱት አምባሳደር ሊንዳ ቶማስ ግሪንፊልድ በቅርቡ በሱዳን የተካሄደውን ጨምሮ በተለያዩ ሀገሮች መፈንቅለ መንግስቶች ተካሂደዋል። ቀጣይ የመንግስት ግልበጣዎችም ሊከሰቱ እንደሚችሉ ስጋት አለ። በኢትዮጵያ የጠቅላይ ሚኒስትር አብይ አህመድ መንግስት ትግራይ ላይ የቦምብ ድብደባ እያካሄደ ነው። ፕሬዚደንት ባይደን አፍሪካ ውስጥ ለዲሞክራሲ ለመቆም የገቡትን ቃል መጠበቅ አልቻሉም ወይ? መንግስታቸው ከውግዘት ባለፈ ምንም ማድረግ ያልቻለው ስለምንድን ነው የሚል ጥያቄ ተነስተውላቸው ነበር። የፕሬዝደንት ባይደን አስተዳደር የአፍሪካን ጉዳይ ትቶት አይደለም፣ አሁንም ለዚች አህጉር ያለን ቁርጠኝነት እንዳለ ነው ብለዋል። እንደተዘረዘሩት መፈንቅለ መንግስቶች የተፈጸሙ ቢሆንም ለአህጉሪቱ ብሩህ ተስፋ የፈነጠቁ አካባቢዎችም አሉ ያሉት አምባሳደሯ ኒጀርን በምሳሌነት ጠቅሰዋታል።
Extraordinary country where they have had the first turnover of power to an elected president.
በዚያች ልዩ ሀገር ስልጣን ለመጀመሪያ ጊዜ በህዝብ ለተመረጡ ፕሬዝዳንት ተሰጥቷል። ይሄ ለሀገሪቱ ብዙ እድሎች ያመጣል። በሀገሪቱ ዙሪያም ብሩህ ተስፋ የሚፈነጥቅ ነው። እንደ ጋና ያሉ ዲሞክራሲያዊ ምርጫዎች የሚያካሂዱ የተረጋጋ አስተዳደር ያላቸው በየጊዜው ዲሞክራሲያዊ የስልጣን ሽግግር የሚያደርጉ ሀገሮች አሉ።
ያ ማለት ግን የኢትዮጵያ ሁኔታ አያሳስበንም ማለት አይደለም። ችግሩ ወታደራዊ መፍትሄ እንደሌለው እናውቃለን ሲሉም አስከትለው ተናግረዋል።
We're seeing Ethiopians kill Ethiopians and we have to look for an opportunity to
እንደምናየው ኢትዮጵያውያን እርስ በርሳቸው እየተገዳደሉ ነው። ስለሆነም መንግስቱና ሌሎችም በዚህ ግጭት እየተካፈሉ ያሉ ወገኖች በሙሉ በድርድር ጠረጴዛ ተቀምጠው መፍትሄውን እንዲፈልጉና ኢትዮጵያውያን ሲያከናውኑት ወደ ነበረው የብልጽግና ርምጃ እንዲመለሱ ማበረታታት የምንችልበትን እድል መፈለግ አለብን።
የሱዳንንም ሁኔታ እየተከታተልን ነን ያሉት አምባሳደሯ ጉዳዩ ዩናይትድ ስቴትስን ያሳስባታል ብለዋል። ለአፍሪካ ኢኮኖሚ እድገት መሰረቱ ትክክለኛና የተረጋጋ አስተዳደር መሆኑን እናምናለን ሲሉም አስከትለዋል። በቅርቡም የጸጥታ ምክር ቤቱንና የአፍሪካ ህብረትን ጨምሮ መሪዎችና ተቋማት ወታደራዊ መፈንቅለ መንግስቶችን አውግዘዋል ሲሉ አስተዋውሰዋል። ሱዳንም በተመለከተ ህዝቡ በሰላማዊ መንገድ ተቃውሞውን እንዲገልጽ ሊፈቀድለት ይገባል ያሉት አምባሳደር ሊንዳ ቶማስ ግሪንፊልድ ሲቪል መሩ የሽግግር መንግስትም ወደ ስልጣን መመለስ አለበት። ይህ ሲሆን ብቻ ነው ሀገሮች ለህዝባቸው የኢኮኖሚ ብልጽግናን እውን ሊያደርጉ የሚችሉት ብለዋል።
አድማጮች እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ኢትዮ ቻናል ኤስ NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪአምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይ ማለን። ከሰኞ እስከ አርብ ደግሞ በቀጥታ ስርጭታችን ታገኙናላችሁ። ቅዳሜና እሁድ በራዲዮ ፕሮግራማችን ላይ እንገኛለን። አስተያየትና ጥያቄ ሲኖራችሁ የስልክ መስመራችን 202-205-9942 ነው። የውስጥ መስመር 14 ብላችሁ አስተያየቶቻችሁን አካፍሉን። በድምጽ በተቀረጸው መመሪያ መሰረትም አኑሩ። የኢሜል አድራሻችን horn@voanews.com ነው። አሁን ከምሽቱ 3:30 ሆኗል። ወደ ተከታዩ ዘገባችን እንወስዳችኋለን። አጎዋን የተመለከተ ይሆናል ዝግጅቱ። ኢትዮጵያ ከአጎዋ ድል ተጠቃሚነት የምትታቀድ ከሆነ እስከ 200 ሺህ ሰራተኞች የስራ እድል ሊያጡ እንደሚችሉ ተጠቁሟል። የሰብአዊ መብት ጉዳይን መነሻ በማድረግ ኢትዮጵያ የተለያዩ ምርቶችን ከቀረጥ ነጻ ለዩናይትድ ስቴትስ ገበያ የማቅረብ ተጠቃሚነቷ ቢነሳ ምስኪን ሴቶች የተፈጠረላቸውን የስራ እድል በማሳጣት ሌላ የሰብአዊ መብት ጥያቄ እንደሚያስከትል የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሰንዶካን ደበበ ለቪኦኤ ገልጸዋል። ኢትዮጵያ በአጎዋ ድል ተጠቃሚነት የመቀጠልና ያለመቀጠሏ ጉዳይ በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ የንግድ ተወካይ የሆኑት ካትሪን ታይ በቅርቡ መግለጻቸው ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽንና ኢሰመኮ በትግራይ ክልል ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን የተመለከተ ሪፖርት ከሶስት ቀናት በኋላ የሚያቀርቡ ሲሆን ይህንን ተከትሎም ውሳኔዎች ሊኖሩ እንደሚችሉ ይጠበቃል። ኬኔዲ አባተ ተከታዩን ሪፖርት አስተናግዷል።
መስፈርቱን የሚያሟሉ ከሰሃራ በታች የሚገኙ የአፍሪካ ሀገራት የተለያዩ ምርቶቻቸውን ለዩናይትድ ስቴትስ ገበያ ከቀረጥ ነጻ እንዲያቀርቡ ከ1992 ዓ ም ጀምሮ በወጣውና በምህጻረ ቃሉ አጎዋ በመባል በሚታወቀው እድል ተጠቃሚ ከሆኑ ሀገራት ኢትዮጵያ አንዷ ናት። ይህን ታሳቢ በማድረግም በርካታ የውጭና የሀገር ውስጥ ባለሀብቶች በኢትዮጵያ በተለያዩ የኢንቨስትመንት ዘርፎች ተሰማርተዋል። ከቅርብ ዓመታት ወዲህ በመንግስትና በግል ባለሀብቶች የተገነቡ የኢንዱስትሪ ፓርኮች ደግሞ በርካታ ኢንቨስትመንቶች የሚገኙባቸው ሲሆኑ ለብዙ ኢትዮጵያውያን የስራ እድል መፍጠርም ችለዋል። ከነዚህ ፓርኮች መካከል በአዲስ አበባ የሚገኘው የቦሌለሚ ኢንዱስትሪያል ፓርክ ተጠቃሽ ነው።
ይህ የሚገኝበት የቦሌለሚ ኢንዱስትሪ ፓርክ በ2006 ዓመተ ምህረት የተገነባ ሲሆን በኢትዮጵያ የመጀመሪያው ኢንዱስትሪ ፓርክ ነው። በፓርኩ ቅጥር ግቢ ውስጥ በአብዛኛው በመንግስት ጥቂት ደግሞ በግል አልሚዎች የተገነቡ 30 የሚጠጉ የፋብሪካ ህንጻዎች ወይም ሼዶች ይገኛሉ። በዚህ ቅጥር ግቢ ውስጥ በአጠቃላይ 20,000 የሚሆኑ ሰራተኞችም ተቀጥረው በመስራት ላይ ይገኛሉ።
በፓርኩ ከሚገኙ ፋብሪካዎች መካከል ጄጄ የተሰኘው በህንድ ባለሀብት የተመሰረተ የጨርቃጨርቅ ፋብሪካ አንዱ ነው። በፓርኩ ባለው የሰባት ዓመታት እድሜው በዋናነት የህፃናት አልባሳት የሚመረቱበት ይህ ፋብሪካ ከ8,000 በላይ ሰራተኞች ሲኖሩት ከነዚህም 90% የሚሆኑት ሴቶች ናቸው። በፋብሪካው የጥራት ተቆጣጣሪ ሆና በመስራት ላይ የምትገኘው ወጣት ብርቄ ጄታ በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ምክንያት ኢትዮጵያ ከአጎዋ ድል ልትታገድ እንደምትችል በዩናይትድ ስቴትስ ባለስልጣናት መገለጹ በስራዋ ቀጣይነት ላይ ተጽዕኖ ሊያመጣ እንደሚችል ያላትን ስጋት ትገልጻለች።
አንድ ካምፓኒ ጥቅም ከሌለ ሀገራችን ለቆ ሊሄድ ይችላል። ያኔ ወደ ሌላ ሀገር ከሄደ ይሄ ሁሉ ሰራተኛ ነገ ካምፓኒ ጥቅም ከሌለ ለቆ ሊሄድ ይችላል። ያኔ ይሄ ሁሉ ሰራተኛ ጎሮሮ ይዘጋል ማለት ነው። ስለዚህ በዚህ ሁኔታ እኛ ላይ ጫና ያደርሳል።
ሌላዋ የፋብሪካው ሰራተኛ የሆነችው ወጣት ከድጃ አህመድ ለአምስት ዓመታት ያክል በዚህ ፋብሪካ ተቀጥራ በመስራት ህይወቷን በመምራት ላይ ትገኛለች። ወጣት ከድጃ ኢትዮጵያ ከአጎዋ ብትታገድ ዋናውና ቀዳሚው ተጽዕኖ የሚያርፈው በተለይ በሴት ሰራተኞች ላይ እንደሚሆን ታብራራለች።
ይህ ድርጅት በመከፈቱ ስደትን እንዳይኖር አሪፍ ሁኔታ ሆኗል ማለት ነው። ሰራተኛው እንዳለ እንዳልኩ በትንሽ ማህበረሰብ ወይ ትንሽ ያለ ማህበረሰብ ውስጥ ያለ ሰው እዚህ ቤት ውስጥ እየሰራ ያለ ይሄ ድርጅት ቢዘጋበት ወደ ውጭ ሀገር የመሰደድ ባህሪ ይኖራል። ጎዳና ላይ የመውደቅ ነገር ይኖራል። ቤተሰብ ላይ ተመልሰን ሸክም ነው የምንሆነው ማለት ነው። የሀገር ሸክም ነው የምንሆነው። ስለዚህ በጣም ጉዳት የሚሆነው መጀመሪያ ሰራተኛ ነው። ሰራተኛ ብቻ ሳይሆን ከበስተጀርባ ያለውን ሰው ነው ማየት ያለብን። እራሱን ተምሮ የሚያስተዳድር አለ፣ ቤት ክራይ አለ፣ ኑሮ ይጨምራል። የባስ እየጨመረ ነው የሚሄደው። ስራ አጥ በበዛ ቁጥር ደግሞ እየጨመረ ነው የምንሄደው ማለት ነው። በዛ ላይ ደግሞ የሚሰራው ሴቶች ነን። ጎዳና ላይ በሚወርቁበት ሰዓት ደግሞ ወይ በምንወርቅበት ሰዓት በጣም ተጎጂ እንሆናለን። እኛ ከተጎዳ በኋላ መንግስት ይጎዳ። መንግስት ከተጎዳ በኋላ ባለሀብቱ መጨረሻ ላይ ነው የሚጎዳው ማለት ነው።
ወጣት ከድጃ ስጋቷን ለመቅረፍ መፍትሄ ያለችውን ሀሳብም ትገልጻለች።
የኢትዮጵያ መንግስትና የአሜሪካን መንግስት እንደገና ቢያስቡበት። ምክንያቱም በጣም የሚጎዳው የኢትዮጵያ ሕዝብ ስለሆነ መንግስት ይህንን ድጋሚ ዲስከስ ቢያደርጉበት፣ ቢነጋገሩበት ወይ ቢደራደር ብዬ ነው የማስበው።
የጄጄ ጨርቃ ጨርቅ ፋብሪካ የኦፕሬሽን ኃላፊ ራጁ ከርፕራይል ኢትዮጵያ ያላትን የአጓ ዕድል በመጠቀም ከፋብሪካው ምርቶች 97% የሚላከው ወደ ዩናይትድ ስቴትስ መሆኑን ጠቅሰው የኢትዮጵያ የአጓ ተጠቃሚነት ሳይቋረጥ የሚቀጥልበት አማራጭ ሊታሰብበት እንደሚገባ አስተያየታቸውን ሰጥተዋል።
We have totally right now 8100 employees out of that 90% is women workers.
አሁን ላይ 8100 ሰራተኞች አሉን። ከነዚህም 90% ሴቶች ናቸው። 97% ምርታችንን ወደ ዩናይትድ ስቴትስ ነው መልከው። የተቀረውን 3% ደግሞ ወደ አውሮፓ። ኢትዮጵያ የአጓ ተጠቃሚ በመሆኗ የአሜሪካ ደንበኞቻችን አብዛኛውን ምርት ይወስዳሉ። ከሌሎች ሀገራት ይልቅ በኢትዮጵያ በመስራታችን የምንጠቀመው በዚህ ነው። አጓ ከተቋረጠ ግን ከኢሲያ ሀገራት የተለየ ነገር አይኖርም። ደንበኞቻችን ምርቶቻችንን መውሰድ ይቀጥሉ አይቀጥሉ የምናውቀው ነገርም የለም። ስለዚህ ፖሊሲ አውጪዎች አጓ የሚቀጥልበትን አማራጭ እንዲያዩ እንጠይቃለን ነው ያሉት።
የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሰንዶካን ደበበ ኮርፖሬሽኑ በሚያስተዳድራቸው ፓርኮች ብቻ ከ100 በላይ ኢንቨስተሮች መኖራቸውንና ከ85000 በላይ ሰራተኞች የስራ ዕድል ማግኘታቸውን ገልጸዋል። ኢትዮጵያ የአጓ ተጠቃሚነቷ ቢታገድ መንግስት ላይ ከሚፈጠረው ጫና በላይ በሰራተኞች ላይ በሚኖረው ተጽዕኖ ሌላ የሰብአዊ መብት ጥያቄ እንደሚያስከትልም ያስረዳሉ።
እንግዲህ አንድ እዚህ ጋር መታየት ያለበት የአጓ ተጠቃሚነት ለጥያቄ የቀረበው በኢትዮጵያ የሰብአዊ መብት አያያዝ ችግር አለ የሚል እንግዲህ ማንም ሌማን ወይም ራሽናል ቲንኪንግ ያለው አካል ሊያነሳ የሚችለው ነገር የሰብአዊ መብት ችግርም የሰብአዊ መብት ችግር በሚፈጥር አግባብ አትፈጥረው። ሰብአዊ መብት ችግር አለ፣ ስለዚህ አጓን አነሳለው ካልክ ሌላ የሰብአዊ መብት ሰዎች የመኖር ሰርቶ የመብላት እድላቸው ላይ ነው ሌላ ኔጌቲቭ ኢምፓክት እያሳደርክ የምትሄደው እና እሱ ነው ኮንትራዲክት የሚያደርገው ወይም የሚጋጭ ስራ ድል ተገኘት ተፈጥሮላቸው ያላቸው ሴት ወጣቶች ከተለያየ የሀገሪቱ ክፍል ከአነስተኛ ኑሮ መጥተው ስራ ድል ያገኙ ሴቶች ስራ ድል ያላቸው ማለት ራሳቸውን ያስተዳድራሉ፣ የራሳቸውን እጣ ፈንታ ይወስናሉ፣ ይማራሉ፣ ቤተሰባቸውን ያግዛሉ፣ ልጆቻቸውን ያሳድጋሉ ማለት ነው። ማንኛውም ውሳኔዎች ከዚህ ጋር የተያያዙ ውሳኔዎች በታሰበው አግባብ መንግስት ላይ ጫና ከማሳደር ይልቅ ታችኛውን ማህበረሰብ ሴቶችን ሰብአዊ መብት ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች ተጨማሪ ጫና ለመፍጠር ያለፈ የሚፈጥረው ፖዚቲቭ ነገር የለም።
የአጓ ዕድል ከፍተኛ ጠቀሜታ ቢኖረውም እድሉ የሚቋረጥ ከሆነ ግን ኮርፖሬሽኑ የኢንዱስትሪውን ዘርፍ እድገት ለማስቀጠል የሚያስችሉ ሌሎች አማራጮችን መከተል እንደሚቀጥልም አቶ ሰንዶካን ገልጸዋል። የምጣኔ ሀብት ባለሙያ የሆኑት አቶ ዘመዴነ ንጋቱ ኢትዮጵያ ከአጓ ዕድል ይበልጥ መጠቀም የጀመረችው ባለፉት 3 ዓመታት መሆኑን ጠቅሰው እድሉ የሚቋረጥባት ከሆነ በአሜሪካ ገበያ ምርታቸውን በሚያቀርቡ የተለያዩ ፋብሪካዎች ተቀጥረው የሚሰሩ 200,000 ያህል ሰራተኞች የስራ ዕድል ሊያጡ እንደሚችሉ በቅርቡ ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ከሰራተኞቹ 90% የሚሆኑት ሴቶች እንደሆኑም ነው የጠቆሙት። ሀገራት የአጓ ዕድል ተጠቃሚነታቸው እንዲቀጥል ማሟላት ካለባቸው መስፈርቶች መካከል የሰብአዊ መብትን ማክበር አንዱ ሲሆን በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ምክንያት ኢትዮጵያ ከእድሉ ተጠቃሚነት ልትሰረዝ እንደምትችል የዩናይትድ ስቴትስ ባለስልጣናት መግለጻቸው ይታወሳል። የሀገሪቱ የተወካዮች ምክር ቤት በኢትዮጵያ ጉዳይ ላይ በቅርቡ አሻሽሎ ያወጣውን የውሳኔ ሐሳብ ያዘጋጁት የምክር ቤቱ አባል ከረም ባስ ኢትዮጵያ ከአጓል ተታገደ እንደምትችል ያላቸውን ስጋት የውሳኔ ሐሳቡ መጽደቁን ተከትሎ በሰጡት መግለጫ አመልክተዋል። ኢትዮጵያ በአጓ ድል ተጠቃሚነት የመቀጠልና ያለመቀጠሏ ጉዳይ በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ የንግድ ተወካይ የሆኑት ካትሪን ታይ ስለመግለጫቸው ሮይተርስ ከሁለት ሳምንታት በፊት መዘገቡ ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽንና ኢሰመኮ በትግራይ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ሪፖርት ከሶስት ቀናት በኋላ የሚያቀርቡ ሲሆን ይህን ተከትሎ አዳዲስ ውሳኔዎች ሊኖሩ እንደሚችሉም ይጠበቃል። ከዚህ ቀደም ከአጓ ተጠቃሚነት ከተሰረዙ የአፍሪካ ሀገራት መካከል ዲሞክራሲያዊት ሪፐብሊክ ኮንጎ፣ ጊኒና ኒጀር ይጠቀሳሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባችን እንወሰዳችሁ። በመጣኔ ሀብት ልማት ያልተራመዱ የአፍሪካ ሀገሮች ከታሪፍ ነጻ በሆነ ንግድ ከገበያዋ ተጠቃሚ እንዲሆኑ ዩናይትድ ስቴትስ የከፈተችው አጋዋ በሚል ምህጻረ የሚጠራው የአፍሪካ የእድገትና የተጠቃሚነት እድል ሐዋሳ ኢንዱስትሪ ፓርክ ውስጥ ተቀጥረው የሚሰሩ ሴቶችን ህይወት እየደገፈ መሆኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ጊታ ፓሲ ዛሬ ተናግረዋል። አምባሳደር ፓሲ የኢንዱስትሪ ፓርኩንና ሐዋሳ ዩኒቨርሲቲን ዛሬ ከጉበኙ በኋላ ለጋዜጠኞች መግለጫ የሰጡ ሲሆን የሁለቱ ሀገሮች ግንኙነት እንዲጠናከር አገራቸው ቁርጠኛ መሆኗንም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ያጠናቀረው ዘገባ አለው፣ እንደሚከተለው ይቀርባል።
የሐዋሳ ኢንዱስትሪ ፓርክ በመንግስት ተቋቋመ በአፍሪካ የመጀመሪያው ፓርክ ሲሆን PVH የሚባል አሜሪካዊ ኩባንያን ጨምሮ ቁጥራቸው የበዛ ጨርቃጨርቅና አልባሳት አምራች ኩባንያዎች በውስጡ የያዘ በርካታ ሰራተኞች የተሰለፉበት እንደሆነ ተገልጿል። አሜሪካ ለአፍሪካ ታዳጊ ሀገሮች የዛሬ 21 ዓመት ተከፈተችውና ለሚቀጥሉት 4 ዓመታትም እንዲቀጥል ፈቀደችው ከቀረጥ ነጻ የንግድ ተጠቃሚነት እድል ወይም አጓ በፓርኩ ውስጥ በሚሰሩ ሴቶች ላይ አዎንታዊ ተጽዕኖ እንዳለውና ህይወታቸውን እየለወጠ መሆኑን መመልከታቸውንም ፓርኩን ዛሬ ተዛውሮ የጎበኙት አምባሳደር ጊታ ፓሲ ገልጸዋል።
I was touched to be able to meet with some of the ladies who work in the garment factories.
ከአንዳንድ በፓርኩ እየሰሩ ካሉ ሴት ሰራተኞች ጋር ተገናኝቻለሁ። በጣም ልቤ ተነክቷል። የጨርቃጨርቅ ኩባንያዎችን ጎብኝቻለሁ። ስለደንነታቸው አውርተናል። ሰራተኞቹ ተረጋግተው እንዲሰሩ የዩኤስአይዲ ፕሮግራም ድጋፍ ማድረግ ስላለበት ጉዳይም ተነጋግረናል። በተለይ የአጓ ድጋፍ በሴቶች ህይወት ላይ መሻሻልና አሁንታዊ ለውጥ እያመጣ መሆኑንም አውቃለሁ። ሴቶች ስራ አላቸው። ከትንሽ እስከ ትልቅ የስራ መደብ ተመድበው ሲሰሩ ተመልክቻለሁ። በስራቸውም ደስተኛ ሆነው በማየቴ ተደስቻለሁ።
I heard from all levels of employees and it was very very interesting to hear what they do, to hear how happy they are to be here and the contributions they're making.
በኢትዮጵያ የአሜሪካ አምባሳደር ጊታ ፓሲ ቀደም ሲልም አማራን፣ ሶማልን፣ ደቡብና ትግራይ ክልሎችን መጎብኘታቸውን ተናግሯል። አሜሪካ ከኢትዮጵያ ጋር ያላትን ሁለንተናዊና የመዋዕለ ንዋይ ግንኙነቶችን ማሳደግ እንደምትፈልግና የሁለቱ ሀገራት ግንኙነትና ትብብር ተጠናክሮ እንዲቀጥልም የአሜሪካ መንግስት ቁርጠኛ መሆኑን አምባሳደሩ አስታውቀዋል።
We're very very committed to our relationship.
ከኢትዮጵያ ጋር ያለን ግንኙነት እንዲቀጥል ቁርጠኞች ነን። በሁለቱ ሀገራት መካከል ስላለው የሁለትዮሽ ግንኙነት እጅግ በጣም ቁርጠኞች ነን። በኢትዮጵያና በአሜሪካ መካከል ብዙ ትስስር አለ። በርካታ ዩኒቨርሲቲዎች፣ የንግድ ድርጅቶች አብረው ይሰራሉ። ብዙ አሜሪካውያን ኢትዮጵያ ውስጥ ይኖራሉ።
So many Americans who live in Ethiopia, so many universities collaborating, so many businesses.
አምባሳደር ፓሲ ሐዋሳ ዩኒቨርሲቲንም መጎብኘታቸውና ከተማሪዎችም ጋር መወያየታቸውን፣ ሰላምን በማረጋገጥ ጥረት ውስጥ ተማሪዎች ስላላቸው ሚናም መነጋገራቸውን አመልክቷል። በምርምርና ጥናት ዙሪያም ከሐዋሳ ዩኒቨርሲቲ ፕሬዝዳንቶችና ምሁራን ጋር መምከራቸውን አምባሳደር ፓሲ ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዘጋቢዎቻችንን እናመሰግናለን። በአገዋ ጉዳይ ከለሚ እስከ ሐዋሳ የተከታተሉትን ዘገባ አስደምጠውናል። አሁን ደግሞ በተከታዩ ዘገባ ወደ ቤንሻንጉል ክልል ነው የምንወስዳችሁ። በቤንሻንጉል ጉምዝ ክልል በዚህ ዓመት መዘራት ከነበረበት እርሻ ግማሽ የሚሆነው በጸጥታ ችግር ሳቢያ ሳይዘራ መቅረቱን የክልሉ የግብርናና የተፈጥሮ ሀብት ቢሮ አስታውቋል። የቢሮው ኃላፊ አቶ በበከር ሐሊፋ በተለይ በካማሼና መተከል ዞኖች ውስጥ የነበረው የጸጥታ ችግር ለግብርና ስራ እንቅፋት ሆኖ መቆየቱን ለቪኦኤ ገልጸዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ መለሰ በየነ ደግሞ መንግስት በታጣቂዎች ላይ እርምጃ እየወሰደ በመሆኑ መረጋጋት ወዳለባቸው አካባቢዎች ተፈናቃዮችን በመመለስ በመስኖ እንዲያለሙ ለማድረግ እቅድ ተይዟል ብለዋል። የምጣኔ ሀብት ባለሙያው ዶክተር ጉቴ ቴሶ ደግሞ የአዝመራ ወቅት መስተጓጎልና ሌሎችም በሰላም እጦት ምክንያት የሚከሰቱ ችግሮች የሚያስከትሉት ማህበራዊና የምጣኔ ሀብት ቀውስ የከፋ እንደሆነ ተናግረዋል። ናኮር መልካ ጉዳዩን የሚዳስስ ዘገባ አሰናድቷል።
በቤኒሻንጉል ጉሙዝ ክልል ካለፈው ዓመት ጀምሮ በተከሰተው የጸጥታ ችግር ምክንያት በዘር መሸፈን ከነበረበት መሬት 50% የሚሆነው ሳይሸፈን መቅረቱን የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ በበከር ሐሊፋ ለአሜሪካ ድምፅ ተናግረዋል።
2013-14 በምርት ዘመን የነበረው እቅዳችን 1,064,000 ሄክታር ማረስ ነበረ። ስራ ገብተን እንቅስቃሴ ላይ ባለንበት ለጸጥታ ችግር ምክንያት ትንሽ ሁለት ዞኖች ሙሉ በሙሉ ወደ ስራ የሚያስገባቸው ሁኔታ አልነበረም። የጸጥታ ችግር ረብሻቸው ባለሙያ በአካባቢ ተረጋግተው ህብረተሰቡን ለማገዝ ድጋፍ ለመስጠት በሚችሉበት ሁኔታ አልተፈጠረም። 600,000 ሄክታር ነው የደረሰ። አሁን 51% የሚሆን መሬት ለመሸፈን ይችላል በዘር ማለት ነው። ስለዚህ ከ71,000,000 51% ቢሆን ሊሆን ነው እንግዲህ የምንጠብቀው ወደ 16,000,000 እንዳትሰበሰብ ነው።
በተለይ በመተከልና ካማሽ ዞን ከፍተኛ የግብርና መሬት በዘር አለመሸፈኑን ጠቅሰው አብዛኛዎቹ የዞኖቹ ነዋሪዎች ድጋፍ እየተደረገላቸው መሆኑን አያይዘው ተናግረዋል።
መተከል የተወሰኑ ቦታዎች ለምሳሌ ፓዌ፣ ወንበራ፣ ቡለን እና ዳንቡር ቅርብ የሆኑ ቦታዎች እነሱም ያቀፍ 435,000 ሄክታር ነበር። መተከል ላይ ያቀፍነው ግን 126,000 ሄክታር ብቻ መምጠዋል። እነዚህ ካማሽ 265,000 ሄክታር አትሄደን አሁንም እሱ 61,000 ሄክታር ብቻ ሆኖ ሌላ አይቻልም። ሌላው በቃ ጠፍተዋል። እኛ ሪሃብ ይከሰታል። አብዛኛው ወደ 360 በአሁኑ ሰዓት ደረጃ ነው በክልሉ ውስጥ ማለት ነው። መተከል እንደዚህ ብሱ ወረዳ ደረጃ ነው። በአሶሳ ዞን ውስጥ አንዱ ወረዳ ከ30 ቀበሌ ውስጥ በተለይ ቡድግሎ ወደ ቡድግሎ ወረዳ 7 ቀበሌ 15,000 ደረጃ ነው በአሁኑ ሰዓት ማለት ነው። ስለዚህ እነዚህ ሰዎች በሙሉ በእርዳታ ውስጥ ነው የሚቆዩ ማለት ነው።
ባለፈው ዓመት ታጣቂዎች በካማሽ ዞን በሎጀ ገንፎይ ወረዳ ባደረሱት ጥቃት መኖሪያቸውን ለቀው መውጣታቸውን ገልጸው ስማቸውን እንዳንጠቀም የጠየቁን ግለሰብ አካባቢያቸውን ለቀው ሲወጡ ከብቶቻቸውንና የእርሻ መሬታቸውን እዛው ጥለው መውጣታቸውን ይናገራሉ።
ንብረታችን ላያችን ላይ እየተዘረፈ እየሄደ ማንም ማቤት የሚለን እየያዛ ሶስት አራት የሆነ ቤተሰብ አለ ባና ሚስት አለ ምናለ ስንት የምናውቃቸው የሞቱት ቤቶቻችን የሞቱት ልጃቸውን እየተቀሙ ባዷቸውን ይመጣሉ። እግዚአብሔር ብሎ ወደ መጣንበት ተመልሰን አዝመራ ሚሰርት የማይሰበሰብ ከሆነ ደግሞ አገር ያለው ወደ ሀገር፣ ቤተሰብ ያለው ወደ ቤተሰቡ ሂዶ አላማውን እንዲያመቻች አንድ መላ ብትሰጡን ማለኛ የተመቸውን እናለበት።
ከሴዳል ወረዳ ቆንጮ ቀበሌ ውስጥ ታጣቂዎች በጣሉት አደጋ ምክንያት ሀብት ንብረቴን ሳይሉ መፈናቀላቸውን የጠቀሱት ሌላ ግለሰብም ባለፈው ዓመት መሬታቸው ጾም ማደሩን ይናገራሉ። በ2013 ዓ.ም ከ7 የቤተሰብ አባላት ጋር ነው የተፈናቀልኩት። የእርሻ መሬታችንን ትተን ነው የወጣ ነው። እኔ በ7 ሄክታር ላይ ሰሊጥ እና በቆሎ አለማ ነበር። የእርሻ መሬቴን አሁን ማን እንደወሰደው አላውቅም። መሬቴ ሳይታረስ ነው እንዲሁ ሆኖ የቀረው ነው ያሉት። የቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ መለሰ በየነ በክልሉ አብዛኛው የእርሻ መሬት ባለፈው ዓመት በሰላም እጦት ሳቢያ አለመታረሱን ገልጸዋል። ሊመጣ የሚችለውን ችግር ለማስቀረትም መንግስት አቅዷል ያሉትን አብራርተዋል።
ላይ ቆቆም ኖሮ በጣም ቻሌንጂንግ የነበረበት እና ገጠር ቀበሌዎች ላይ የነበረው የሰው ህይወት መጥፋት አካባቢ አጠቃላይ ሴኪሪቲ ሁኔታ አስተማማኝ ባለሙ ከቀያቸው ተፈናቅሎ ወደ ከተማ እና ወረዳ ሴንተር ላይ ነው በአብዛኛው የተሰባሰቡ። የቆየ የተባለው ነገር ያው 50% ሲያንስ ትንሽ ይበዛ አይደለም ባይዞ የተወሰኑት ካልሆኑ በስተቀር ሁሉም አካባቢ ላይ ፖቴንሻሉን አሟጦ የሚፈለገውን ያክል የጉላ ስራ መከናወን ተችሏል ተብሎ መወሰድ አለ። እንግዲህ የተደራጅ ቁጥርም በርካታ ነው። በቀጣይ እንግዲህ በዛ መስኖ ላይ በዋናነት ተመራጅለው ትኩረት አድርጎ እንደሚሰራ ነው እንደክልል መንግስት መስፋት የተዋየን ያለ ነው። በተለይ ውሃ ፖቴንሻል ያለባቸው ቦታዎች ላይ በዛ መስኖ ላይ አርሶ አደሩን በማደራጀት አሁን የተጀመረው የህግ ማስከበር ስራ ኦልሞስት መስኖ ማየት ከጀመረ በኋላ ያው እስከ ሰላም በማውረድ ወደ የተያዙ የማስወደድ ስራዎች ይሰራሉ። ደርስ በቅዳሜ ይለናል። በጣም ከሚሄድ ደረጃ በዚህ ነው የቅድ አሰራር ግን እየሰራን ያለ ነው።
በከፊልም ቢሆን ምርታቸው የደረሱባቸው ስፍራዎች ውስጥም በጸጥታ ኃይሎች ድጋፍ ምርት ይሰበሰባል ብለዋል አቶ መለሰ።
የደረሱ ሰብሎችን በተቻለ መጠን መጠራዊ ሰላም ባለባቸው አንዳንድ ያልተፈናቀሉ ቀበሌዎች ላይ አሟጦ ለመሰብሰብ መሰራት አለበት። ከዚህ አኳያ አሁን ላይ የአማራ ልዩ ኃይል፣ የጋምቤላ ልዩ ኃይል፣ የሲዳማ ልዩ ኃይል፣ የደቡብ ልዩ ኃይል፣ መከላከያ ሰራዊትን ጨምሮ ሚሊሻም ስፋት አሰልጥነናል፣ አደራጅተናል።
የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊው አቶ በበክ በበኩላቸው የተለያዩ ቦታዎች በነበረው የጸጥታ ችግር የግብርና መሬት በዘር አለመሸፈን የሚያስከትለው የምጣኔ ሀብት ቀውስ ከፍተኛ ነው ካሉ በኋላ ተፈናቃዮች እየተመለሱባቸው ባሉት ወረዳዎች እንዲሁም የዘንድሮ ምርት በማይሰበሰቡባቸው ስፍራዎች ላይ በመስኖ ለማልማት ታስቧል ብለዋል። ከዚህ ጋር ተያይዞ የጠየቅናቸው የምጣኔ ሀብቱ ባለሙያ ዶክተር ጉቱ ቴሶ የግብርና መሬት በዘር አለመሸፈንና ሌሎችም በሰላም እጦት ምክንያት የሚከሰቱ ችግሮች የሚያስከትሉት ማህበራዊና ምጣኔ ሀብታዊ ቀውስ የከፋ መሆኑን ገልጸዋል። ለዚህም መፍትሄው ሰላም ማስፈን ነው ሲሉ መክረዋል። ካልሆነ ግን በሀገሪቱ ውስጥ ከዚህም ከዚያም የሚስተዋሉት የሰላም እጦቶች ማህበራዊ፣ ምጣኔ ሀብታዊና ፖለቲካዊ ኪሳራ ያስከትላሉ ሲሉ ሀሳባቸውን ቋጭተዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ዝግጅቶቻችንን እያጠናቀቅን ነው። ጥቂት ፕሮግራሞች ናቸው የሚቀሩን። አሁን የምናልፈው ኮቪድና አፍሪካን የተመለከተ ዘገባ ላይ ይሆናል። የዓለም የጤና ድርጅት ከ8.4 ሚሊዮን በላይ የሚሆኑ አፍሪካውያንን ያጠቃው እንዲሁም 217,000 የሚሆኑት የገደለው የኮሮና ቫይረስን ለመዋጋት የክትባት ለመስጠት የሚያስችል በቂ የሆነ የመርፌ ወይም ደግሞ ሲሪንጅ እጥረት እንዳለበት በመግለጽ አስጠንቅቋል። ኤደን ገረመው የሊሳ ሽላይንን ዘገባ እንደሚከተለው ታቀርበዋለች።
በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። የዓለም የጤና ድርጅት በአፍሪካ ከ1.2 ቢሊዮን ሰዎች ውስጥ 6 በመቶ የሚሆኑት ብቻ ሙሉ ለሙሉ የኮቪድ-19 ክትባት መውሰዳቸውን፣ 40 በመቶ የሚሆኑት የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጦታል። ወደ አህጉሩቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ አመት እየጨመረ እንደሚመጣ ቢጠበቅም የዓለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲሶ ሞኤቲ በአህጉሩቱ ላይ ያለው የመድኃኒት መርፌ እጥረት ሂደቱን ያስረዋል ይላሉ።
ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለን ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በኮቫክስ በኩል በዓለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ-19 ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህፃናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ።
Already some African countries like Kenya, Rwanda and South Africa.
እንደ ኬንያ፣ ሩዋንዳ እና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተጓቷል። የመርፌ አቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል።
በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍ የሚወሰድ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁም ደስተኛ ናቸው።
ይህ ነገር ለውጥ ያመጣ ይሆን? ተስፋ እናደርጋለን። በዚህ አይነት ዓለም አቀፍ ቀውስ ውስጥ በአቅርቦት መካከል ያለውን ክፍተት ያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረት ብዙ የመድኃኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን።
ሞኤቲ ሀገር ውስጥ የኮቪድ-19 እና ሌሎች መድኃኒቶችን ማምረት በደሃ ሀገራት ውስጥ ያለውን የአቅርቦት ኢፍትሃዊነት ለመዋጋት ያለውን ሂደት ያፈጥናል ይላሉ። እሳቸው ለክትባትም ቢሆን የተራዘመና የፍቃድ መጋራት ቢኖር መልካም ነው ባይ ናቸው።
አድማጮች፣ የምሽቱ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ብቻ ይቀሩናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሁሉን አቀፍ የትምህርት መብት በተለይም ለሴቶች ማዳረስ መልሶ ፍሬ የሚሰጥ ኢንቨስትመንት ነው ሲሉ የዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ስራ አስኪያጅ ሰማንታ ፓወር በቅርቡ ባሰሙት ንግግር አስታውቀዋል ይላል ርዕሰ አንቀጹ ጽሑፉን ሲጀምር።
One recent study indicates that for every dollar invested
በቅርብ በተደረገ አንድ ጥናት በታዳጊ ሀገሮች በሴቶች መብትና ትምህርት ላይ ኢንቨስት የሚደረግ እያንዳንዱ ዶላር $20.80 ትርፍ ያስገኛል። ለሴቶች የሚደረግ አንድ ተጨማሪ የትምህርት አመትም ገቢያቸውን ከ10-20% ያሳድጋል።
ርዕሰ አንቀጹ በመቀጠል ከዚህም በላይ እያንዳንዱ ተጨማሪ የትምህርት አመት ወደ ግጭት ሊገባ ከተዘጋጀው ወንድ ልጅ በ20% ያስቀራል ብሏል። አንድ ጥናት በዓለም ላይ ያለውን የህፃናት ሞት በግማሽ እንዲቀንስ የረዳው እንደ አውሮፓ አቆጣጠር ከ1970 ጀምሮ ለአቅመ ሔዋን ለደረሱ ሴቶች የተሰጠው ትምህርት ነው ማለቱንም ጽሑፉ ጠቅሷል። ሰማንታ ፓወር እንዳለመታደል ሆኖ ግን የኮቪድ-19 ወረርሽኝ በመላው ዓለም ያለውን የትምህርት ስርዓት አዛብቶታል ብለዋል ያለው ርዕሰ አንቀጽ ለዚህ ችግር ምላሽ ለመስጠት ዩናይትድ ስቴትስ የልማትና ተራድኦ ድርጅት USAID በ50 አገሮች ውስጥ በኮቪድ-19 ወረርሽኝ ትምህርታቸው ለተስተጓጎለ ከ24 ሚሊዮን በላይ ተማሪዎች የሚሆን የትምህርት መርሃ ግብር ማውጣቱን አስታውቋል። የሆነ ሆኖ ብዙ ሴቶች ስደተኞች፣ የአገር ውስጥ ተፈናቃዮች አሁንም ቢሆን የትምህርት እድል እያገኙ አይደሉም ያለው ርዕሰ አንቀጽ ይህ በመሆኑ USAID ትምህርት አይቆይም ለተባለው መርሃ ግብር የሚውል አዲስ የ37 ሚሊዮን ዶላር ለመስጠት ቃል ገብቷል ብሏል። ከዚህ ገንዘብ ውስጥ 14 ሚሊዮን ዶላር የሚሆነው ከውጭ ጉዳይ ሚኒስቴር የስነ ህዝብና የስደተኞች ቢሮ የተገኘ መሆኑንም አመልክቷል። የርዕስ አንቀጹ ጽሑፍ በመቀጠል ኤጁኬሽን ካናት ዌት ወይም ትምህርት አይቆይም የተሰኘው መርሃ ግብር ትምህርት በሕይወት ውስጥ የማያቋርጥ መርሃ ግብር መሆኑን ለመግለጽ ከኮቪድ-19 ወረርሽኝ በፊት ቀደም ብለው ትምህርት ቤቶች በተዘጉባቸውና በግጭት እየታመሱ ባሉ እንደ መካከለኛውና ሰሜን ማሊ አካባቢዎች የነበረ መርሃ ግብር ነው። ከትምህርት ቤት መማሪያ ክፍሎች ውጪ ባሉ ቦታዎች በፀሐይ ብርሃን በሚሰሩ ሬዲዮዎች ጭምር ትምህርት ይሰጥ ነበር ብሏል። ጦርነት በደቆሳቸውና በተራዘመው ቀውስ ውስጥ በሚገኙ እንደ አፍጋኒስታን፣ የመን እና ኢትዮጵያ ውስጥ ትምህርት አይቆይም የሚለው መርሃ ግብር በሚሊየን የሚቆጠሩ የተዘነጉና የተጎዱ ሕፃናትና አዋቂዎች ትምህርታቸውን እንዲቀጥሉ ይረዳቸዋል ሲልም ርዕስ አንቀጹ አስታውቋል። ዩናይትድ ስቴትስ ትምህርት አይቆይም የሚለው መርሃ ግብር ከተጀመረበት እንደ አውሮፓ አቆጣጠር 2016 ጀምሮ በታላቅ ኩራት ደግፈዋለች ያሉት ሳማንታ ፓወር የሚከተለውን አክለዋል።
We look forward to continued cooperation to increase access to education, improve learning outcomes, and reach the most marginalized students.
የትምህርት ተደራሽነትንና የትምህርት ውጤታማነትን ለማሳደግ የተገለሉ ተማሪዎችን በተለይም ሴቶችን፣ ስደተኞችን፣ የሀገር ውስጥ ተፈናቃዮችን፣ አናሳ የጾታ ማህበረሰብ አባላትንና የአካል ጉዳተኛ ህፃናትን ተሳትፎ እንዲያድግ የምናደርገውን ጥረትና ትብብር እንቀጥላለን።
በመጨረሻም የትምህርት ተደራሽነት ከትምህርት ጥራት ጋር እኩል ሲሆን ውጤቱ ግልጽ ነው። ትልቅ የምጣኔ ሀብት እድገት፣ የተሻሻለ የጤና ውጤት፣ ጠንካራ ዴሞክራሲ፣ ይበልጥ ሰላማዊና የጠነከረና ሁሉንም መቋቋም የሚችል ማህበረሰብ ይፈጥራል፣ ጤናማና ይበልጥ የተሳካላቸው ህጻናትንም ይፈጥራል ያሉት አስተዳዳሪዋ ሰማንታ ዓለም ልዩ ችሎታና ብቃት ያለው ትውልድ እንዳያመልጠው እርግጠኞች እንሁን ብለዋል ሲል ርዕስ አንቀጹ ጽሑፉን ደምድመዋል።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ዝግጅታችን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም፣ በደህና እደሩ።